തോളിത്തി ദേവിനാ.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ፍርድ ቤት የፈታውን በምንም አይነት ከሆነም ሰበር ሰሚ ችሎት እዚህ መጥተው አመልክተው ካልሆነ በስተቀር የጠቅላይ ፍርድ ቤቱን ዳኝነት ጥሶ እዛ ፍርድ ቤት ምንድን ነው ማረሚያ ቤት እንዲያቆያቸው የሚያደርግ ምንም አይነት የህግ አግባብ
የሰማያዊ ፓርቲ ፕሬዚደንት ኢንጂነር ይልቃል ጌትነትን ድምፅ ነው የሰማ ነው። ዝርዝሩ ከዜና በኋላ ይቀርባል።
ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው።
የዛሬ አርብ ነሐሴ 8 2007 ዓመተ ምህረት ምሽት ፕሮግራም የምናስተናግዳችሁ ቆንጂት ታዬና
ሰለሞን ክፍሌ እንሆናለን። ንጉሡ ታምሬ ነው ፕሮግራሙን የሚመራው። ልዩ ልዩ ቅንብሮችን ይዘናል። አብራችሁን አምሹ። አሁን በቅድሚያ የዓለም ዜና።
የደቡብ ሱዳን ፕሬዚደንት ሳልቫ ኪር በአዲስ አበባ በሚካሄደው የሰላም ድርድር እንደማይገኙ አስታወቁ። በሁከት የታመሰችው አዲሲቱ የአፍሪካ ሀገር ተቀናቃኝ ወገኖች በሶስት ቀናት ጊዜ ውስጥ የሰላም ስምምነት ይፈርማሉ ተብሎ በሚጠበቅበት ወቅት ፕሬዚደንቱ ከተቃዋሚያቸው ከሪያክ ማሻር ጋር ለመወያየት ወደ አዲስ አበባ እንደማያመሩ መግለጻቸው በስምምነቱ ላይ አሉታዊ ተጽዕኖ አሳድሮበታል። በአዲስ አበባ የደቡብ ሱዳን መንግስትን ወክለው በድርድሩ የሚሳተፉ ባለስልጣናት በቶሎ ወደ ጁባ ለምክር ተመለሱ ተብለው መጠየቃቸውን የካቢኔ ሚኒስትሩ ማሪን ኤልያስ ሎሞር ለጋዜጠኞች ገልጸዋል። የደቡብ ሱዳን መንግስት በኢጋድ ፕለስ መሪ አደራዳሪ በአቶ ስዩም መስፍን የቀረበውን ማስጠንቀቂያ ተቀባይነት የሌለው ብለውታል። አቶ ስዩም መስፍን በትናንትናው ዕለት የሁለቱ ወገን ተደራዳሪዎች እስከ ሰኞ ድረስ ስምምነቱን ሳይፈርሙ ከአዲስ አበባ አይወጡም ማለታቸው የሚታወስ ነው። ከዜና በኋላ ዝርዝር ዘገባ ይቀርብበታል።
ዋና ቢሮው ሚላን ጣሊያን የሚገኘው ዘ ሃኪንግ ቲም የሚባለው የኢንተርኔት ኩባንያ የኢትዮጵያ መንግሥት የኩባንያውን ቴክኖሎጂ ያለ አግባብ እንደሚጠቀም የሚቀርቡለትን ስሞታዎች ትኩረት ሰጥቶ አይመረምርም ሲል የሰብአዊ መብቶች ተሟጋቹ ድርጅት ሁማን ራይትስ ዋች ከሰሰ። ሃኪንግ ቲም ግን ከዓመት በፊት ሁማን ራይትስ ዎችና አንድ ሌላ ሲል የጠራው ቡድን ያሰሟቸውን ጩኸቶች ተከትሎ ጉዳዩን መመርመሩንና ከኢትዮጵያ ጋር ግንኙነቱን ማቋረጡን ለቪኦኤ በኢሜይል በላከው ምላሽ አስታውቋል። ሰሎሞን አባተ እየተከታተለ ይገኛል። ለዛሬ ተከታዩን አጠናቅሯል።
የመብቶች ተሟጋቹ ድርጅት ሁማን ራይትስ ዋች ዛሬ ባወጣው ሰፊ መግለጫ ባለፈው ወር ማለትም በሐምሌ 2007 ዓ ም ከሃኪንግ ቲም ሾልከው የወጡ የኢሜይል ልውውጦች ኩባንያው የኢትዮጵያ ሰላዮች ኮምፒውተሮችን እንዴት ሰብረው መግባት እንደሚችሉ በማሰልጠን መቀጠሉን ገልጿል። እንዲያውም ይላል ሁማን ራይትስ ዋች፣ ሃኪንግ ቲም ከበርካታ የመንግሥቱ ተቺዎችና ነጻ ድምፆች የሚቀርቡለትን አቤቱታዎች ችላ በማለት ከኢትዮጵያ መንግሥት ጋር አዳዲስ ኮንትራቶችን ለመዋዋል እየተደራደረ ነው። ሁማን ራይትስ ዋች በዚሁ መግለጫው ሃኪንግ ቲም ኢትዮጵያ ውስጥና በሌሎችም አካባቢዎች እያደረገ ያለውን ተግባር እንዲመረምርና ሰብአዊ መብቶችን ለመርገጥ ጉዳይ በሚውለው የስለላ ቴክኖሎጂ ሽያጭ ላይ እገዳ እንዲጥል ኩባንያው ለሚገኝበት የጣሊያን መንግሥት በዚሁ በዛሬው መግለጫው ጥሪ አስተላልፏል። የሁማን ራይትስ ዋች የኢንተርኔት ከፍተኛ አጥኚና ተመራማሪ ሲንቲያ ዎንግ በመግለጫው ላይ በሰጡት ቃል የሃኪንግ ቲም ኢሜሎች የሚናገሩት ኩባንያው ኢትዮጵያ ውስጥ የሚሰጠው ሥልጠናና ቴክኖሎጂው ሰብአዊ መብቶችን ለመርገጥ በቀጥታ ሥራ ላይ ውሏል ብለዋል። ባለፈው ሰኔ 28 2007 ዓ ም ከሃኪንግ ቲም በድብቅ የተሰረቁ ወይም ሃክ የተደረጉ የ5400 ጊጋባይት ግዝፈት ያላቸው የድርጅቱን የውስጥ ኢሜሎች፣ ሰነዶች፣ ድርጅቱ ቀደም ሲል የጠለፋቸውን ወይም የደፈራቸው ወይም በድብቅ ሰብሮ የገባባቸው የኢንተርኔት ግንኙነቶች ቁልፎችን ወይም ኮዶችን የያዙ መረጃዎችን ማጋለጣቸውን ሁማን ራይትስ ዋች ጠቁመዋል። የመብቶች ቡድኑ በዚሁ መግለጫው ሃኪንግ ቲም ከአራት ዓመታት በፊት ጀምሮ ለኢትዮጵያው የኢንፎርሜሽን መረብ ደህንነት ኤጀንሲ የስለላ ቁሳቁስና አሰራር መሸጡን፣ ስልጠናዎችን መስጠቱን፣ የጥገና ስራም እንደሚያከናውን፣ እነዚያ ተሰርቀው አደባባይ የወጡ ኢሜይሎች እንደሚናገሩ አመልክቷል። ሃኪንግ ቲም የዛሬ ሶስት ዓመት አካባቢ የ1 ሚሊዮን የአሜሪካ ዶላር ዋጋ ያለው ኮንትራት ከኢትዮጵያ መንግሥት ጋር መፈራረሙንና የኢትዮጵያ ኢንፎርሜሽን መረብ ደህንነት ኤጀንሲ የመጀመሪያውን ሰለባውን በተሳካ ሁኔታ መጥለፍ ወይም ኮምፒውተሩን ሰብሮ መግባት በመቻሉ የእንኳን ደስ ያላችሁ መልእክት ጥቅምት 26 2005 ዓ.ም ማስተላለፉን ሁማን ራይትስ ዋች ገልጿል። ሃኪንግ ቲም በምህፃር ኢሳት የሚባለው የኢትዮጵያ ሳተላይት ቴሌቪዥን በዚህ በያዝነው የኢትዮጵያ ዓመት ውስጥ ያወጣቸውን ዘገባዎች መፈተሹን፣ ተሰርቀው የተጋለጡት ኢሜይሎች እንደሚገልጹ የመብቶች ቡድኑ አስታውቋል። ሃኪንግ ቲም መልስ እንዲሰጥ ላቀረብንለት ጥያቄ በላከው የኩባንያው ዋና ሥራ አስፈጻሚ ዴቪድ ቪንቼንሴቲ ለሁማን ራይትስ ዋች የላኩትና ሁማን ራይትስ ዋች በጥሩ ሁኔታ አላወጣውም ያሉትን ምላሽ ልኮልናል። እውነታው ሁማን ራይትስ ዋች እንዳለው ሳይሆን ጭብጦቹ የሚያሳዩት ሃኪንግ ቲም የቀረቡለትን ስሞታዎች መርምሮ ከኢትዮጵያ መንግሥት ጋር ያለውን የንግድ ግንኙነት ማቋረጡን እንደሆነ ዋና ሥራ አስፈጻሚው ዴቪድ ቪንቼንሴቲ አስታውቀዋል። ጽሕፈት ቤቱ አዲስ አበባ ደቡብ አፍሪካ ጎዳና ላይ የሚገኘውን የኢትዮጵያ መንግሥት መሥሪያ ቤት የሆነውን የኢንፎርሜሽን መረብ ደህንነት ኤጀንሲ ለማግኘት እየጣርን ነው። ይህንንና ሌሎችንም አካላትን የያዙ ዝርዝር መረጃዎችን ወደፊት ይዘን እንመለሳለን።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በቅርቡ ሶማሊያዋ የወደብ ከተማ መርካ ውስጥ የዩጋንዳ የጦር ሰራዊት ወታደሮች በአንድ የሰርግ በዓል ላይ የነበሩ 6 ሰዎችን በጥይት ገለዋል የተባለውን ውንጀላ የአፍሪካ ሕብረት የሰላም አስከባሪ ሰራዊት አሚሶም አድሎ ሳያደርግ ይመርምር ሲል ሂዩማን ራይትስ ዋች አሳሰበ። ምርመራው የአይን ምስክሮች ሙሉ ጥበቃ በሚያገኙበት መንገድ እንዲከናወንና የዩጋንዳ መንግስትም ቢሆን በወንጀሉ ተጠያቂ የሆኑ ካሉ ለፍርድ እንዲያቀርብ የሰብአዊ መብት ቡድኑ አሳስቧል። ሂዩማን ራይትስ ዋች እንዳለው በአንድ የአሚሶም ኮንቮይ ላይ የቦምብ ጥቃት ከደረሰ በኋላ ኡጋንዳውያኑ ወታደሮች በአካባቢው የሚገኙ በርካታ ቤቶች ዘው እያሉ እየገቡ በአንደኛውና ሰርግ በዓል ይካሄድበት በነበረ ቤት ገብተው ሲያበቁ ወንዶቹን ከሴቶቹ ከለዩ በኋላ 6ቱን በጥይት መተዋቸዋል ሲሉ እማኞች ነግረውናል ነው ያለው ሂዩማን ራይትስ ዋች።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ወደ ኪዩባ ሃቫና ተጉዘው በዛ በተከፈተው ኤምባሲ የአሜሪካ ሰንደቅ ዓላማ የተሰቀለበት ሥነ ሥርዓት ላይ ተገኝተዋል። ሥነ ሥርዓቱ ለ54 ዓመታት ተቋርጦ የቆየው የዩናይትድ ስቴትስና ከደቡባዊ የጠረፍ ግዛቷ ከፍሎሪዳ ባሻገር የምትገኘው ደሴቲቱ ጎረቤቷ ግንኙነት መታደሱ በይፋ የታተመበት መሆኑ ነው። ይህ አሉ የውጭ ጉዳይ ሚኒስትር ኬሪ፣ አሮጌዎቹን አጥሮች ገፋ አድርገን መጪ ተስፋዎችን የምንቃኝበት በመሆኑ በታሪክ የሚታወስ ቀን ነው። እንደ አውሮፓውያን ዘመን አቆጣጠር ከ1945 ዓ.ም ወዲህ ኪዩባን የጎበኙ የመጀመሪያ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር መሆናቸውን የተናገሩት ኬሪ በሃቫናው ኤምባሲያችን ቤት ያለሁ ያህል ተሰምቶኛል ማለታቸው ተጠቅሷል። ሚኒስትሩ ንግግሩን ያደረጉት ለሁለቱም ሀገሮች መንግሥታት ባለሥልጣናትና ብዛት ያለው ተመልካች በተሰበሰበበት ሥነ ሥርዓት ላይ ሲሆን የሁለቱ ሀገሮች መዝሙሮች ሲዘመሩ ተሰብሳቢው ከመቀመጫው ተነስቶ አክብሯል። ፕሬዚደንት ባራክ ኦባማና ፕሬዚደንት ራውል ካስትሮ የታሪክ እስረኞች መሆናችን አብቅቶ በመጪ ዕድሎች ላይ እንድናተኩር ጀግንነት የተመላበት ውሳኔ አድርገዋል ሲሉ የውጭ ጉዳይ ሚኒስትር ኬሪ አመልክተዋል።
በመጨረሻም በኢትዮጵያ አየር መንገድ አውሮፕላን ከእቃ ጋር ተሳፍሮ በዛሬው ዕለት ስዊድን የገባ አንድ ኢትዮጵያዊ በቁጥጥር ስር ውሎ ለስዊድን ባለስልጣናት መሰጠቱ ተዘግቧል። ከአዲስ አበባ ተነስቶ ሮም ላፍታ ከቆመ በኋላ ስቶክሆልም የገባው የኢትዮጵያ አየር መንገድ አውሮፕላን እቃ በሚራገፍበት ወቅት ነው የአውሮፕላን ጣቢያው ሰራተኞች ሰውየውን ያገኙት። ከፍተኛ ቅዝቃዜ ይኖረዋል በተባለው የእቃ መጫኛ ክፍል ውስጥ ተደብቆ ረጅሙን የአውሮፕላን ጉዞ አገባዱ ስዊድን የደረሰው ግለሰብ የጤና ምርመራ የተደረገለት መሆኑ መሆኑንና በደህና ሁኔታ ላይ እንደሚገኝ የአውሮፕላን ጣቢያው ቃል አቀባይ አስታውቀዋል። አክለውም ሰውየው የቦሌ አውሮፕላን ጣቢያ ሰራተኛ መሆኑንና ይህንኑ የሚያረጋግጥ መታወቂያ መያዙንም አረጋግጠዋል። የአሜሪካ ድምጽ ያነጋገራቸው የኢትዮጵያ አየር መንገድ ባለስልጣናት የዜናውን ትክክለኝነት አረጋግጠዋል። ሁኔታው በመጣራት ላይ መሆኑንና ምርመራው እስከሚጠናቀቅ ለጊዜው ዝርዝር መረጃ መስጠት እንደማይችሉም አክለው አስታውቀዋል። ዝርዝሩን ተከታትለን እናቀርባለን። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዝግጅታችን ይቀጥላል። አሁን የዕለቱ አብይ ርዕስ በሽብር ወንጀል ተከሰው ባህር ዳር እስር ቤት የነበሩ 8 የሰማያዊ ፓርቲ አባላት በክልሉ ጠቅላይ ፍርድ ቤት በዋስ ከተለቀቁ በኋላ 6ቱ ያለ ሕግ በፌዴራል ፖሊስና በፌዴራል አቃቢ ሕግ ቁጥጥር ስር መዋላቸውን የፓርቲው ፕሬዚደንት አቶ ይልቃል ጌትነት ተናግረዋል። ከፌዴራል ፖሊስና አቃቢ ሕግ ጉዳዩን ለማጣራት ያደረግነው ሙከራ አልተሳካም። መለስካቸው አማ ነው ኢንጂነር ይልቃልን ያነጋገረው።
እንግዲህ ከዚህ ከዘንድሮ ምርጫ በኋላ አባሎቻችሁ በብዙ ቦታ እንደታሰሩ በተለይ በባህር ዳር ከተማ አያሌ አባሎቻችሁ እንደታሰሩ ተናግራችሁ ነበር እና አሁን ደግሞ ፍርድ ቤት ቀርበው እንደተፈቱ ነበር። የት ፍርድ ቤት ነው የቀረቡት? እንዴት ያለ ውሳኔ የተሰጣቸው?
አዎ፣ ባለፈው ነሐሴ 6 በክልሉ ጠቅላይ ፍርድ ቤት ነበር የቀረቡት። 8 ሰዎች ናቸው። ሉድሰገድ እምባቆም፣ ፈንታሁን ብዙአየሁ፣ አበረ ሙሉ፣ አዳነ አለሙ፣ ሞላ የኑስ፣ መንግስቴ ታዴ ስማቸው ምን ይችልና አበባ አያሌው የሚባሉ 8 አባሎቻችን ነበሩ የቀረቡት በዛን ቀን።
በምን ወንጀል ተከስተው ነበር የቀረቡት?
በሽብር ወንጀል ነው የሚለው እንግዲህ ክሳቸው እና የተያዙት ሰኔ 19 ጀምሮ በሽብር ወንጀል በሚል ነበር ተይዘው የቆዩት። በዛን ቀን በ15,000 ብር ዋስ እንዲወጡ ነበረ ሁሉም ጠቅላይ ፍርድ ቤቱ ያዘዘው። በ6 እንደተወሰነ ቤተሰቦቻቸው እዛው የነበሩ ሰዎች አዳነ አለሙና ሞላ የኑስ የተባሉት እዛው ላይ ገንዘቡን ስለከፈሉ መውጣት ችለዋል። ሌሎቹ 6ቱ ግን በሚደንቅ ሁኔታ በማግስቱ ማዘዣ መጣ ተብሎ በትናንትናው ዕለት ያልታወቁ ሰዎች ወደ ተለየ ቦታ ይዘዋቸው ወጡ። ሙሉ ቀን ጠባብ ክፍል ውስጥ የማያውቁት ቦታ ቆዩቸው። ማታ መልሰው ወደ እዛው ማረሚያ ቤት እንደመለሷቸው እና መውጣት እንደማይችሉ እንደተገለጸላቸው ነው የገለጹልን።
የቀሩት እነማን ናቸው?
እንግዲህ ቅድም ከገለጽኩልህ 8 ሰዎች ውስጥ የወጡት ሞላ የኑስና አዳነ አለሙ ሲሆኑ ሌሎቹ በሙሉ ሰገድ እምባቆ፣ ፈንታሁን ብዙአየሁ፣ አበረ ሙሉ፣ መንግስቴ ታዴ ስማቸው ምን ይችልና አበባ አያሌው የተባሉ 6ቱ ሰዎች የዋስትናውን ገንዘብ ከፍለዋል። ነገር ግን ጠዋት ባልታወቁ ኃይሎች መጥተው ማረሚያ ቤት ውስጥ ውጡ ሲሏቸው ወደ ሌላ ቦታ ለመውሰድ ማረሚያ ቤት እኮ ህግ አለው፣ ፍርድ ቤት በዋስትና ለቆናል፣ ጠቅላይ ፍርድ ቤት እንዴት እናንተ ለምን ትፈልጉናላችሁ ሲሉ የማረሚያ ቤቱ ሰራተኞችም ተደናግጠው እንወያይ ብለው እንደተቀመጡ በአስቸኳይ ውጡ ብለው እነዚህ የታጠቁና የሚሊተሪ ልብስ የለበሱ ሰዎች በፒካፕ መኪና ወዳልታወቀ ቦታ እንደወሰዷቸው እና መጨረሻ ላይ ግን አምጥተው መልሰው እንዳስቀምጧቸው፣ ጠቅላይ ፍርድ ቤቱ ግን እኔ ፈትቻለሁ፣ ከፈለጋችሁም ነሐሴ 28 በሚቀርቡበት ጊዜ በጊዜ ቀጠሯቸው እንደገና ዋስትናቸው እንዲከለከል መጠየቅ ትችላላችሁ እንጂ አሁን የወሰንኩትን ውሳኔ ማጥፍበት ምክንያት የለኝም ብሎ እንዳለ ነው እንግዲህ የተገለጸልን ነገር።
እና አሁን ያሉት እነዚህ ሰዎች በባህር ዳር ወህኒ ቤት ነው ማለት ነው?
አዎ፣ በባህር ዳር ማረሚያ ቤት ነው ያሉት። ያሉት ግን የጠቅላይ ፍርድ ቤቱን ውሳኔ ጥሶ የማንንም ውሳኔ ሳያስፈልገው እንደሚባለው በፌዴራል ፖሊስና በፌዴራል አቃቤ ሕግ ነው ትዕዛዙ የተላለፈው ነው የሚባለው። ነገር ግን ፍርድ ቤት የፈታውን በምንም አይነት ከሆነም ሰበር ሰሚ ችሎት እዚህ መጥተው አመልክተው ካልሆነ በስተቀር የጠቅላይ ፍርድ ቤቱን ዳኝነት ጥሶ እዛ ፍርድ ቤት ምንድን ነው ማረሚያ ቤት እንዲያቆያቸው የሚያደርግ ምንም አይነት የህግ አግባብ የለም። የዋስትና ገንዘባቸውም ተይዟል። 2ቱ ጓደኞቻቸው በመክፈላቸው ቀድመው ወጥተዋል። እነዚህ ሰዎች ግን በእንደዚህ አይነት ምኑም በማይታወቅ ሁኔታ በባህር ዳር ማረሚያ ቤት ይገኛሉ ማለት ነው።
ዋስትና ገንዘባቸው እነዚህ የቀሩት ሰዎች ካስያዙ አሁን ለምንድን ነው ያልወጡት? ታዲያ ተጠይቀዋል? ማረሚያ ቤት ተጠይቋል? አስተዳደሩ
ማረሚያ ቤቱም ከአቅሙ በላይ ነው። ጠቅላይ ፍርድ ቤቱም እኮ እኔ ፈትቻቸዋለሁ አለ። ማገጃ ጽፈዋል የሚባሉት እንደ እዛው ያሉ አባሎቻችን ተከታትለው እንደነገሩኝ ከፌዴራል ፖሊስ እና ከፌዴራል አቃቢ ህግ ማገጃ ደብዳቤ ተጽፎ ነው እና የክልሉ ፕሬዝዳንትም አስተያየት ሰጥተውበት ነው የተያዙት ይባላል። ግን ይሄ የፖለቲካ ውሳኔ እንጂ በህግ አግባብ ጠቅላይ ፍርድ ቤቱ በዋስትና የለቀቀውን ሰው እነዚህ አካሎች የሚይዙበት ምንም አይነት ምክንያት የለም። ከሆነም በሰበር ሰሚ መተው እዚህ አመልክተው ነው እና ከሀገሪቱ ህግ አንጻር እዛ ማረሚያ ቤት የሚቆዩበት ምክንያት የለም። አቶ መለስካቸው፣
እሺ፣ በጣም አመሰግናለሁ። ቴሊካ፣
እሺ፣ እግዚአብሔር ይስጥልኝ። አቶ መለስካቸው አመሰግናለሁ።
አድማጮች፣ መለስካቸው አመሃ የፌዴራል ፖሊስን በስልክ አግኝቶ ለማጣራት ያደረገው ሙከራ አልተሳካም። በሚቀጥሉት ቀናት አጣርተን ለማቅረብ እንሞክራለን።
የደቡብ ሱዳን ፕሬዝደንት ሳልቫኪር አዲስ አበባ በሚካሄደው የሰላም ድርድር እንደማይገኙ አስታውቀዋል። በሁከት የታመሰችው አዲሲቱ የአፍሪካ ሀገር ተቀናቃኝ ወገኖች በሶስት ቀናት ጊዜ ውስጥ የሰላም ስምምነት ይፈርማሉ ተብሎ በሚጠበቅበት በአሁኑ ወቅት ፕሬዚደንቱ ከተቃዋሚያቸው ከሪያክ ማሻር ጋር ለመወያየት ወደ ኢትዮጵያ እንደማያመሩ መግለጻቸው በስምምነቱ ላይ አሉታዊ ተጽዕኖ እንዳሳደረ ተገልጿል። በአዲስ አበባ የደቡብ ሱዳን መንግስትን ወክለው በድርድሩ የሚሳተፉ ባለስልጣናት በፍጥነት ወደ ጁባ ለምክር እንዲመለሱ መጠየቃቸውንም የካቢኔ ሚኒስትሩ ማሪን ኤልያስ ሎሞር ለጋዜጠኞች ገልጸዋል። ፊሊፕ ቶን አሎ ከጁባ ያደረሰን ዜና አለ። ሄኖክ ሰማእግዜር ያቀርባል።
የደቡብ ሱዳን የካቢኔ ሚኒስትር ማሪን ኤልያስ ሎሞርሞ ፕሬዚዳንት ሳልቫኪር ወደ አዲስ አበባ እንደማያመሩ የገለጹት ለሁለት ቀናት የካቢኔ ሚኒስትሮችና የደቡብ ሱዳን 10 የክፍለ ግዛት አገረ ገዢዎች በኢትዮጵያዋ መዲና ሲወያዩ ከቆዩ በኋላ ነው። የካቢኔ ባለስልጣናቱ በአዲስ አበባው ድርድር ስምምነት የተደረሰባቸውና ያልተደረሰባቸውን ነጥቦች ለበላይ ባለስልጣናት ለማሳወቅ ወደ ጁባ እንዲመለሱ መጠየቃቸውን የካቢኔ ሚኒስትሩ ገልጸው በተጨማሪም አሉ።
በግልጽ መታወቅ ያለበት ሌላም ሀቅ አለ። በተለይ በSPLMIO አማጽያን ላይ መከፋፈል ታይቷል። ባለፈው ሳምንት 13 ጀነራሎች ከአማጽያኑ ከርተው ዶክተር ሪያክ ማሻር መሪያችን አይደለም ሲሉ መግለጫ አውጥተዋል።
የካቢኔ ሚኒስትሩ ሎሞርሞ አክለውም ፕሬዚዳንት ሳልቫኪር ወደ አዲስ አበባ የማይጓዙበትን ምክንያት ሲያስረዱ
ፕሬዚደንቱ ወደ አዲስ አበባ የሚሄዱ ከሆነ ከማን ጋር እንደሚነጋገሩ በግልጽ ማወቅ አለባቸው። ኢጋድ እንዲያብራራልን የምንፈልገው ጉዳይ አለ። ይኸውም ዶክተር ሪያክ ማሻር አማጽያኑን ይወክላሉ? ከራሳቸው ወገን ጋር መግባባትና መታረቅ ይችላሉ? እኛስ ከየትኛው ወገን ጋር ነው የምንደራደረው? ግልጽ መሆን አለበት።
የሪያክ ማሻር ወገን አማጽያን ሁለቱ የቀድሞ ጀነራሎች የራሳቸውን እንቅስቃሴ መጀመራቸውን ሲያጣጥሉ ነው የቆዩት። ከቪኦኤ ደቡብ ሱዳን ኢንፎከስ ዝግጅት ጋር አንዱ ጀነራል ባደረጉት ቃለ ምልልስ ጋቶት ጋቱክ ይባላሉ፣ አዲሱ እንቅስቃሴያቸው የሚቃረነው ከፕሬዚዳንት ሳልቫኪርና ከአማጽያኑ መሪ ከሪያክ ማሻር ጋር ነው ብለዋል። ሁለቱም መሪዎች አሉ፣ ማሻርና ፕሬዚዳንት ኪርን ማለታቸው ነው፣ የወደፊት የሥልጣን ይዞታቸውን ከማጠናከር ውጪ ለደቡብ ሱዳን ሕዝብ ደንታ የላቸውም ብለዋል። የደቡብ ሱዳን መንግሥት በኢጋድ ፕላስ መሪ አደራዳሪ አቶ ስዩም መስፍን የቀረበውን ማስጠንቀቂያ ተቀባይነት የሌለው ሲል ገልጾታል። አቶ ስዩም መስፍን በትናንትናው ዕለት የሁለቱ ወገን ማለት የደቡብ ሱዳን ተደራዳሪዎች እስከ ሰኞ ድረስ ስምምነቱን ሳይፈርሙ ከአዲስ አበባ አይወጡም ብለዋል።
We have all IGAD countries here. And the message they have been passing across to the chief negotiator.
የኢጋድ አባል አገራት ሁሉ እዚህ ይገኛሉ። ለዋና አደራዳሪዎቹ የሚያሳልፉት መልእክት አንድ ነው። እስከ ኦገስት 17 ድረስ ስምምነቱን ሳትፈርሙ ከአዲስ አበባ አትወጡም የሚል ነው።
አቶ ስዩም መስፍን በደቡብ ሱዳን ተቀናቃኝ ወገኖች ሁኔታ ትዕግስት ማጣታቸውን ሲገልጹ ቆይተዋል። የዓለም አቀፉ ማህበረሰብ በፕሬዚዳንት ሳልቫኪር መንግስትና በአማጽያኑ እንቅስቃሴ አመራር ዙሪያ ትዕግስቱ ተሟጧል ብለዋል። ከዚህ በኋላ ሁለቱ ወገኖች የተቀመጠላቸውን የጊዜ ገደብ የማራዘም ፍላጎት እንደሌለም አቶ ስዩም መስፍን ገልጸዋል። የደቡብ ሱዳን መንግስት በኢጋድ ፕላስ መሪ ተደራዳሪ አቶ ስዩም መስፍን የቀረበው ማስጠንቀቂያ ተቀባይነት የሌለው ብሎታል። የሰላም ስምምነቱን ለመፈረም የቀረበው የጊዜ ወሰንም ሰኞ ነው። የደቡብ ሱዳን መንግስት የካቢኔ ሚኒስትር ሎሞርሞ መግለጫው ከተደራዳሪ ቡድኑ የወጣ አይመስልም ብለዋል።
This we feel is not the attitude and the language of a mediator but the language of somebody.
ይሄ መቼም ከተደራዳሪ ቡድን አመራር የሚጠበቅ ንግግርና ኃላፊነት ነው የሚል ስሜት የለንም። ይሄ ለደቡብ ሱዳን ሪፐብሊክ በጎ ያልሆነ ስሜት ካለው ሰው የሚጠበቅ እንጂ። ለዚህ ነው የኢጋድ አመራር የአደራዳሪዎችን አካሄድና ስልጣን አስመልክቶ ደግሞ እንዲያስብበት የምንጠይቀው።
የደቡብ ሱዳን ተቀናቃኝ ወገኖች የሰላም ስምምነት ላይ እንዲደርሱ የአፍሪካ መሪዎች ዩናይትድ ስቴትስን ጨምሮ የዓለም አቀፉ ማህበረሰብ ሲወተውቱና ገፍተውም ማስጠንቀቂያዎችን ሲያወጡ ቆይተዋል።
ይበ እንዲህ እንዳለ አድማጮች፣ ቪኦኤ ያነጋገራቸው አዲስ አበባ የሚኖሩ ደቡብ ሱዳናውያን ተፋላሚ ወገኖች ስምምነቱን እንደማይፈርሙ ስጋታቸውን የገለጹት አስቀድመው ነበር። የደቡብ ሱዳን መሪዎችና የአንዳንድ አካባቢው ሀገሮች ጣልቃ ገብነት ለሰላም እንቅፋት ሆነዋል ይላሉ እነዚሁ አስተያየት ሰጪዎች። እስክንድር ፍሬው ተከታዩን ልኳል።
ይህ የደቡብ ሱዳን የሰላም ድርድር የመጨረሻው እንደሚሆን የበርካቶች እምነት ሆኖ ቆይቷል። የፊርማ ስነ ስርዓቱም እንኳን ከዚህኛው ዙር ድርድር ከተያዘው ቀነ ገደብ ከፊታችን ሰኞ እንዳያልፍ የዓለም አቀፉ ህብረተሰብ በተደጋጋሚ አስጠንቅቋል። በአዲስ አበባ የሚኖሩ ደቡብ ሱዳናውያን ግን በሁለቱ ተፋላሚ ወገኖች ላይ ተስፋ መቁረጣቸውን የገለጹት ቀደም ብለው ነው። ባለፉት 7 አመታት በአዲስ አበባ የኖረው ዶና ደንግ ከነዚህ አንዱ ነው።
የሚሰካ ነገር አይመስልም። ለምን እንደሆነ ታካለ ሰልፍ ኬር ብዙ ጊዜ ደስተኛ አይደለም። ሰላም ለምን ብዙ ሰው ሰለሞት ጁባ ውስጥ ማለት ነው። አሁን ድጋሜ ዶክተር ረግማቻርም ጁባ ከገባ በኋላ ማለት ነው የሚመጣ ኮንፍሊክት በኋላ ማለት ነው ዞሮ ዞሮ ወይንም ሰልፍ ኬር ይሞታል ወይንም ዶክተር ረግማቻር ይሞታል። አግሪመንት ከእንትን ጁባ ከገቡ በኋላ ገባ ይሄ ሐሳብ ስለላለ ማለት ነው አይፈርምም ብዬ አስባለሁ። እንትን የሚፈርሙ አይመስልም ግን በዚህ
አንተ አይፈርሙም የሚል ነው።
ነገር ግን ኢትዮጵያ ሰላለ ያው ያስታርቃሉ ብዬ አስባለሁ። ያው ኬንያም ሰላማዊ ሀገር ነው፣ ኢትዮጵያ ሰላማዊ ሀገር ነው። ግን ዩጋንዳ ለምን አንድ ዘር ብቻ ለምን ይተገዳልሽ
ተደግፋለች?
አዎ ኢቨን ራስኩ የገደሉኩ ኖሮች ናቸው። ዩጋንዳ ራስኩ ማለት ነው የተማሩ ሰዎች ናቸው፣ የጠልጠን ወታደሮች ናቸው። ግን ትብሊያኖች ጋር ነው የሚዋጉት ገባ። ደቡብ ሱዳን እኔ ራስኩ ገብሼ ነበር። እኔ ራስኩ ተመትቻለሁ በጥይት ማለት ነው።
በዩጋንዳዎች ነው
በዩጋንዳ ገባ።
ሌላው ደቡብ ሱዳናዊ አስተያየት ሰጭም የደቡብ ሱዳን መሪዎች ለሰላም የተዘጋጁ አይደሉም ይላሉ።
we know but it's not quite expected. The leaders, they don't trust themselves. That's why.
የሰላም ስምምነት እንዲፈረም ጥረቶች እየተደረጉ እንደሆነ እናውቃለን። ነገር ግን ያ ይሆናል ተብሎ ፈጽሞ አይጠበቅም። ምክንያቱም መሪዎቹ ፕሬዝዳንት ኪርና የተቃዋሚዎቹ መሪ ሪያክ ማቻር ራሳቸውን አያምኑም ነው ያሉት። ካነጋገርኳቸው ደቡብ ሱዳናውያን አብዛኛዎቹ የአካባቢው ሀገራት በተለይም የዩጋንዳ ጣልቃ ገብነት በሀገራችን ሰላም እንዳይመጣ አድርጓል ብለዋል። የደቡብ ሱዳን መንግስትና ተቃዋሚዎቹ በኢጋድ ፕላስ በተዘጋጀው ረቂቅ የማቻቻል ሰነድ መነጋገር የጀመሩት እንደ አውሮፓውያን አቆጣጠር ነሐሴ 5 ነው። ሁለቱ ወገኖች በዚህ ሰነድ ላይ ያላቸው ልዩነት አልበቃ ብሎ የዩጋንዳን ፍላጎትም ለማስተናገድ ይሞከራል ሲሉ እነዚሁ አስተያየት ሰጪዎች አማርራሉ። ዩጋንዳ በፕሬዝዳንት ሳልቫኪር ውሳኔ ላይ ሳይቀር ተጽዕኖ እንደምታሳርፍም አንድ አስተያየት ሰጪ እምነታቸውን ገልጸዋል።
would have been the wish of all the people but unfortunately Kiir is always consulting Museveni you know to have a go ahead otherwise if Museveni is against the peace initiative.
የሰላም ስምምነቱ ቢፈረም የሁለቱ ህዝቦች ምኞት ነበር። ነገር ግን እንዳለመታደል ሆኖ ኪር ቀጥል የሚል ይሁንታ ለማግኘት ሁሌም የዩጋንዳውን ፕሬዝዳንት ዩዌሪ ሙሴቬኒን ያማክራሉ። ሙሴቬኒ የሰላሙን ሐሳብ ከተቃወሙ ምንም የሚሰራ ነገር የለም። ሙሴቬኒ ለሳልቫኪር ስምምነቱን እንዲፈርሙ ካልነገሯቸው በስተቀር በሚያሳዝን ሁኔታ ግን ይሄንን አያደርጉም ነው ያሉት። የፕሬዝዳንት ሳልቫኪር ማያርዲትና የተቃዋሚዎቹ መሪ ዶክተር ሪያክ ማቻር ተወካዮች ላለፉት 19 ወራት ሲደራደሩ ቆይተዋል። የደረሱባቸው ስምምነቶች ሁሉ ግን ተመለሰው ሲጣሱ ነው የታዩት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከአፍሪካ ወጣ ባለ ዘገባ ደግሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ወደ ሃቫና ኩባ ተጉዘው በዚያ በተከፈተው የሀገራቸው ኤምባሲ የአሜሪካን ሰንደቅ ዓላማ በመስቀል የሁለቱን ሀገሮች ዲፕሎማሲያዊ ግንኙነት ይፋ በሚያደርገው ስነ ስርዓት ላይ ተካፍለዋል። ዩናይትድ ስቴትስና ኩባ ከ50 ዓመታት በላይ የተቋረጠ ግንኙነታቸውን ለመጀመር መስማማታቸው ይታወሳል። በዚያም መሰረት የሁለቱ ሀገሮች ኤምባሲዎች ባለፈው ወር ሐምሌ 13 2007 ዓ ም ተከፍተዋል በሃቫናና በዋሽንግተን። ቀጣዩ የፓም ዶኪንስ ዘገባ የሁለቱን ሀገሮች የቀደመ ግንኙነት ይመለከታል። አዲሱ አበበና አሉላ ከበደ ያቀርባሉ።
ባለፈው ወር የኩባ መንግስት የኤምባሲውን እንደገና መከፈት ከፍ ባለ ስነ ስርዓትና ድል ባለ ድግስ ነው ያከበረው። ዩናይትድ ስቴትስ ግን ውጭ ጉዳይ ሚኒስትሯ ጆን ኬሪ ከልዑካን አባሎቻቸው ጋር ሃቫና እስከሚገቡ መጠበቅን መረጠች። ኩባን ከሰባ ዓመታት በኋላ ለመጎብኘት የመጀመሪያው የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር የሆኑት ጆን ኬሪ ከጥቂት የኮንግረስ አባሎችና እንደ አውሮፓ አቆጣጠር በጥር 1961 ዓ ም ሰንደቅ ዓላማውን ለመጨረሻ ጊዜ ከሃቫና ካወረዱ ሶስት የቀድሞ ባህር ኃይል አባሎች ጋር ነው የሚጓዙት።
ሃቫና ላይ ሙሉ ቀን የሚካሄደው ስነ ስርዓት አንድ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን እንደገለጡት በዩናይትድ ስቴትስ ኮንግረስ አባሎች፣ በመንግስት ባለስልጣናት፣ በኩባ መንግስት ተወካዮችና በሲቪል ማህበረሰብ አባሎች የሚቀርቡ ልዩ ልዩ ስነ ስርዓቶችን የሚያካትታል። እነዚህ ኩባ አሜሪካውያንን ጨምሮ ከዚህ ቀደም ኩባ ሄደው የማያውቁ አሁን ግን ለዚሁ ስነ ስርዓት ተብሎ ሃቫና የሚሄዱ ናቸው ያሉት እኚህ ባለስልጣን ነገሩ ስሜታዊ እንደሚያደርግ አያጠራጥርም ሲሉም ተናግረዋል። ይሁንና ከውጭ ጉዳይ ሚኒስትር ኬሪና ከኩባው ፕሬዚዳንት ራውል ካስትሮ ጋር የተያያዘ ኦፊሴላዊ ግንኙነት እንደሌለ ነው እኒሁ ባለስልጣን ያስታወቁት።
የኩባ ተቃዋሚ አባላት በዚህ በሃቫናው የአሜሪካ ኤምባሲ ውስጥ በሚካሄደው የሰንደቅ ዓላማ መስቀል ስነ ስርዓት ላይ እንደማይገኙም የውጭ ጉዳይ ሚኒስቴሩ ከፍተኛ ባለስልጣን አመልክተው ይህ በሁለቱ መንግስታት መካከል የሚከናወን ስነ ስርዓት ነው ብለዋል። ይሁንና የፖለቲካ የሰብአዊ መብት ጥበቃና የመገናኛ ብዙሃን አባላትን ጨምሮ ኩባውያን የሲቪል ማህበረሰብ አባላት ዛሬ አርብ ማታ በዩናይትድ ስቴትስ ሚሽን ዋና ኃላፊ በአምባሳደር ጄፍሪ ዴሎሬንቲስ መኖሪያ ቤት ውስጥ ለሁለተኛው ከፍ ያለ ስነ ስርዓት እንደተጋበዙ ገልጠዋል። ውጭ ጉዳይ ሚኒስትር ኬሪ ከሲኤንኤን ቴሌቪዥን ጋር ባካሄዱት ቃለ ምልልስም ከተቀሩት ሰፊ የኩባ ማህበረሰብ አባላት ጋር ልንገናኝ የምንችልባቸው አጋጣሚዎች ይኖራሉ ብለዋል።
አንድ ዋና ቢሮው እዚህ ዋሽንግተን ዲሲ ውስጥ የሆነው የኩባ አሜሪካውያን ሰብአዊ መብት ተሟጋች ቡድን ባልደረባ ሲናገሩ የዩናይትድ ስቴትስና የኩባ ግንኙነት ምናልባትም የኩባን መንግስት ተቃዋሚዎች ለማጥመድ የተዘጋጀ ወጥመድ ሊሆን ይችላል ማለታቸው ተደምጧል። ነጻይቱ ኩባ በሚል የሚታወቀው የዚህ ሰብአዊ መብት ተሟጋች ቡድን ኃላፊ ፍራንክ ካልዞን ፕሬዚዳንት ባራክ ኦባማ ከፕሬዚዳንት ራውል ካስትሮ ጋር ስለተስማሙ ብቻ ካስትሮ የኩባን ተቃዋሚዎች እንዲሁም ኩባውያንን ከማዋከብና ከማሳደድ ይታቀባሉ ብሎ ማሰብ ተረት ተረት ይመስለኛል ነው ያሉት። ውጭ ጉዳይ ሚኒስትር ኬሪ በበኩላቸው ከኩባ መንግስት ጋር በሚኖረን የመጀመሪያው የፊት ለፊት ግንኙነት የሰብአዊ መብት ይዞታ ዋናውና ትልቁ አጀንዳችን ነው ብለዋል።
ሪፖርተርስ ዊዛውት ቦርደርስ ድንበር የለሽ ጋዜጠኞች በዚህ ሳምንት ለዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ በላከው ደብዳቤ የጋዜጠኞችን ወይም የነጻ ፕሬስን በተመለከተ ኩባ በአሁኑ 2015 ዓ ም ያላት ሬኮርድ ከ180 169ኛ መሆኗን አመልክተዋል። አንዳንድ የዩናይትድ ስቴትስ ምክር ቤት አባሎችም የኦባማ አስተዳደር የወሰደውን አቋም በተመለከተ በኩባ የፕሬስ ነጻነት ጉዳይ ተመሳሳይ ስጋታቸውን ጠቁመዋል። ኩባዊት አሜሪካዊቷ የምክር ቤት ተወካይ ኢሊያና ሮስ ሌቲንን ኤምባሲ ከመከፈቱ ጥቂት ሰዓታት አስቀድሞ በመቶዎች የሚቆጠሩ ተቃዋሚዎች መታሰራቸውን አመልክተው ይህ ግንኙነት ለነጻነት ወዳዱ የኩባ ሕዝብ ትልቅ ስድብ ለዩናይትድ ስቴትስ ብሔራዊ ደህንነትም አደጋ ነው ብለዋል።
ፊሊፕ ብሬነር ከ30 ዓመታት በፊት ኩባን የጎበኙ በአሜሪካ ዩኒቨርሲቲ የዓለም አቀፍ ግንኙነት መምህር ናቸው። ወደፊት ከሚጠቅም በቀር አሁን ለአንድ ተራ የኩባ ዜጋ የሚሰጠው አንዳችም ጥቅም የለም ብለዋል። ለማንኛውም ኩባውያን ለውጡን በጉልህ ያዩና ይረዱ ዘንድ ዩናይትድ ስቴትስ የጣለችባቸውን የንግድ ማዕቀብ ኮንግረስ ሊያነሳ ይገባል ሲሉም ፕሮፌሰር ብሬነር ተናግረዋል። ፕሬዚዳንት ባራክ ኦባማ ኩባ ላይ እንደ አውሮፓውያን ዘመን አቆጣጠር በ1960ዎቹ የተጣለው ማዕቀብ እንዲነሳ ድጋፍ እንደሚሰጡ ተናግረዋል።
ይህ የአሜሪካ ድምጽ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና
ቆንጂት ታየነን እስከ ምሽቱ 4 ሰዓት ድረስ ከእናንተ ጋር እናመሻለን። አብራችሁ እንድትቆዩ በድጋሚ እንጋብዛለን። አሁን ከስልክ አስተያየቶቻችሁ የሚከተሉትን እናደምጥ።
ናስተለኝ ዛሬ ደወልኩት ባንተ አንደርጋቸው ጽጌ ላይ በተለይም በአቶ ቴድሮስ አድነውም በሰጡት አስተያየት ላይ ነው። ይኸውም አንደርጋቸው ጽጌ ላፕቶፕ ሳቅር ተሰጥቷቸው አዳማ ላይ ያሉትን ልማቶች እንዲጎበኙ ፈቅደናል ብለዋል። ሁለት ትልቅ የማያጣላ እና የሚጋጭ ጉዳይ ነው። ይኸውም በመጀመሪያና ለዝሚቱ አስፈላጊ የሆኑ የህግ አማካሪ ከልክለው፣ የሃይማኖት አባት እንዳይጎበኛቸው ከልክለው፣ ሐኪም እንዳይጎበኛቸው ከልክለው፣ ጋዜጠኛ እንዳይጎበኛቸው ከልክለው ላፕቶፕ ሰጥቶ ከተማ ማዞር ይሄ በጣም የሚጋጭ አባባል ነው ብዬ አምናለሁ። አቶ ቴድሮስ አድነው በመጀመሪያ ደረጃ ቤተሰቦቻቸውን እንዲጎበኙ አላደረጋችሁም፣ ያሉበትን ቦታ አላሳወቃችሁም። ይሄ ሁሉ ሁኔታ ያለ ላፕቶፕ ሰጥተናል ብላችሁ ስትሉ እሳቸው ከሌላ እስረኛ የተለዩበት ምክንያት ወይም ህገ መንግስቱ ላይ ይሄ አለ ወይ? ይሄንን ለኢትዮጵያ ህዝብ እንዲመልሱ አቶ ቴድሮስ አድኖምን ጠይቃለሁ። እና እውነት ሁልጊዜም ትኖራለችና በታሪክ መጠየቅ ይኖራል። ኢትዮጵያን ሁሉም እግዚአብሔር በበረከቷ ይጎብኛል። ጎመራው ነኝ ከተላሃሲ ፍሎሪዳ።
ሰላም ቢዮች ፋሲል ባላለው በሐሙስ ፕሮግራማችሁ እስክንድር ፍሬው አቶ አለማየሁን የግብርናውን ኃላፊ ሲያነጋግር ምንም የምግብ እጥረት የለብንም ምንም ችግር የለም ያሉ ሲያወሩ ነበር። አቶ አለማየሁ ያጼ ኃይለ ሥላሴን መንግስት እንደዛ አዋርዶ እየጣለው የወሎ ረሀብ ነው። እና ሰው እየተራበ ሰው እየሞተ እንስሳ በየሜዳው እየወደቀ ምንም አይነት ችግር የለብንም ብሎ መናገር በጣም የሚገርምና የሚደንቅ ነገር ነው። እና ሰው እየተራበ ሰው እንስሶች ሜዳ ላይ እየታዩ ምንም ችግር የለም ብሎ መናገር ምናልባት ኢትዮጵያን ካለማወቅ ወይም የሚያስተዳድሩትን የግብርና ጉዳይ በደንብ አለማጣራት ይመስለኛል። እና ወደዛ ሄድ ብለው ችግሩ ወዳለበት ቦታ ወርደው ሁሉን ነገር ቢያውቁ ለሞቱት ሰዎችን ቤተሰብ መጽናኛ ይሆናል። ምንም ችግር የለም እንጂ ሲባል የሟች ቤተሰቦችን ያሳዝናል። እና መላ ኢትዮጵያውያን ያስከፋ ንግግር ነው። በዚህ ጉዳይ ላይ እስክንድር ፍሬው እንደገና ከሌሎቹ አጣርተህ ዘገባ ብታቀርብልን ጥሩ ነው። ምናልባት ከሌሎች ሚዲያ አላየንም ካላችሁ እነ ቢቢሲም እነ አልጀዚራን ሌሎቹንም ብታዩ ምናልባት እርስዎ በኢትዮጵያ ቴሌቪዥን አልተላለፈ ይሆናል እና ሌላ ቢመለከቱ ይህን እጋብዛለሁ። አመሰግናለሁ።
ጤና ይስጥልኝ። ዛሬ አስተያየት መስጠት ያነሳሳኝ ነገር ቢኖር ሁለት ነገሮች ናቸው። የኢትዮጵያ መንግስት ድርቅን በሚመለከትና ስደትን በሚመለከት ጉዳዮች ላይ ግልጽነት በጣም የጎደለው ሆኖ ይሰማኛል። እነዚህ ሁለቱ ነገሮች አደጋ ካልደረሰ በስተቀር ይፋ አይሆኑም። በግልጽ መወያየት ከኢትዮጵያ መንግስት ጋር የሚቻል ሆኖ አልተገኘም። ስደት የለም እየተባለ በነበረበት ጊዜ ያው ባለፈው ጊዜ ያጋጠመው መጥፎ አሰቃቂ ግድያ የወንድሞቻችን አጋለጠው ሁኔታውን። አሁን ደግሞ እንደዚሁ ድርቅ የለም እኛ የምግብ አቅርቦት እንዳውም ከ80% ወደ 30% ወርዷል የምግብ ፍላጎት በኢትዮጵያ ውስጥ እየተባለ አሁን ድርቁ ሲያጋጥም የለም አለም የሚያስመስል ሁኔታ ግልጽነት በጎደለው ሁኔታ የኢትዮጵያ መንግስት ቃል አቀባይ ሲናገሩ መስማት በጣም ያሳዝናል።
አድማጮቻችንን ለተሳትፏችሁ በጣም እናመሰግናለን። ይህ ነጻ የአስተያየት መቀበያ መስመር ከእናንተ ለእናንተ የተዘረጋ በመሆኑ እንድትጠቀሙበት እናበረታታለን። በስልክ መስመራችን 202-205-9942 የውስጥ መስመር 14 በመደወል መልእክቶቻችሁን ታኖሩ ዘንድም የዘወትር ግብዣችን ነው።
እኔ በኢሜይል ነው የምጠቀመው ለምትሉም አድራሻችን horn@voanews.com ነው። ጻፉልን፣ ይደርሰናል።
በ19 በ22 እና በ5 ሜትር ባንዶች አጭር ሞገድና በሳተላይት ከምናስተላልፋቸው የአየር ስርጭቶቻችን በተጨማሪ በኢንተርኔት www.voanews.com/amharic ላይ እንገኛለን።
ዜናዎችን፣ ልዩና መደበኛ ዘገባዎችን ከዌብሳይታችን አድምጡ፣ አንብቡ። ምርጫችሁ በሆኑ ጉዳዮች ላይ ድምጻችሁን ስጡ፣ አስተያየቶቻችሁን አስፍሩ። በፌስቡክም ቪኦኤ አምሃሪክ ብላችሁ ተከተሉን።
ዝግጅታችን ይቀጥላል። ወደ ሁለተኛው ልዩ ቅንብር እናልፋለን። ተከታዩ ርዕስ በደቡብ ሱዳን የሰላም ድርድር ችግሮች ላይ ያተኩራል። ተፋላሚ ወገኖቹ ሲደራደሩ የቆዩት ኢጋድ ፕላስ የተሰኘ አደራዳሪ ቡድን ባዘጋጀው ረቂቅ የመቻቻል ስምምነት ሰነድ ላይ ነው። በሰነዱ ላይ ልዩነት እንዳላቸውም ሁለቱም ወገኖች ሲገልጹ ቆይተዋል። በኢጋድና በአፍሪካ ሕብረት የጸጥታ ተንታኝ የሆኑት ዶክተር መሐሪ ታደለ ማሩ ከእስክንድር ፍሬው ጋር ባደረጉት ቆይታ ልዩነት ከፈጠሩ ነጥቦች አንዳንዱን አብራርተዋል።
በመንግስት በኩል ያለው ተቃውሞ ነው የሚበዛው። በመጀመሪያ ነጥብ ይሄ ነው። በመንግስት በኩል ከአግሪቱ ሉዓላዊነትና ከፕሬዝዳንቱ ስልጣን ጋር በተያያዘ የሚነሱ ከፍተኛ የሆኑ ጥያቄዎች አሏቸው። በተቃዋሚዎች በኩል ከአሁን በፊት አንስተውት የነበሩ ጥያቄዎች አሁን የተውበት ሁኔታ አለ። በተለይ ከህገ መንግስት ማርቀቅ ጋር ተያይዞ ዘለቄታዊነት ያለው ህገ መንግስት በሚወጣበት ጊዜ፣ ቋሚ ህገ መንግስት በሚወጣበት ጊዜ ሊነሱ ይችላሉ ተብሎ ስላመኑ ስለቀረበላቸው ሀሳብ በኢጋድ በኩል የተቀበሉት አለ። ለምሳሌ ፌዴራል አወቃቀር በተመለከተ የመንግስት አወቃቀር በተመለከተ ከአሁን በፊት የመከራከሪያ ነጥብ ሆኖ ከፍተኛ ደረጃ የሚያነሱት ነበር። አሁን ይሄ ቀንሷል፣ እነሱም አንስተውታል እንደ ጥያቄ ማለት ነው። ሁለተኛው የወታደሮች ወይም ተዋጊዎቹ በአገሪቱ የመከላከያ ኃይሎች ውስጥ እንዴት ይዋቀራሉ፣ ይቀላቀላሉ፣ ተቀናጅቶ እንዴት ይሰራሉ የሚለውን ነበር። ይህም ለጊዜው በአጭር ጊዜ እንደማይሆን መተማመን የመድረስ አስተያየት አለ። የጊዜ ሁኔታ ልዩነት አላቸው።
ለምሳሌ ሰነዱ የሽግግር መንግስቱ ከተጀመረ በኋላ ለ18 ወራት ሁለቱም ወገኖች ፕሬዚዳንት ሳልቫኪርም ዶክተር ማቻርም የየራሳቸውን ጦር ይመራሉ። ከ18 ወር በኋላ ሁለቱ ጦር ይዋሃድና በፕሬዚዳንት ሳልቫኪር ማያርዲት ይመራል የሚል ነው። እሱን ነው እየነገሩኝ ያሉት።
አዎ፣ አሁን የ18ቱ የትራንዚሽን ወይም የሽግግር ጊዜ ብቻ ነው መነጋገር የምንችለው። በዛን ጊዜ ሁለቱም ኃይሎች አንድ ላይ ማቀላቀል አይቻልም የሚል ነው። የሌሎችን አገሮች የጸጥታ ኃይሎችን ማቀናጀት ላይ ከፍተኛ ችግር ስለሚያጋጥም፣ ረዥም ጊዜ ስለሚወስድ በአንድ ያቀላቅሎ ችግር ከመፍጠር ይልቅ የተለያዩ ሆነው ቢቆዩ መተማመንም እንዳይጠፋልም ስለሚያደርግ የሚል ነው። ከዛ በኋላ የሚኖረው ቋሚ ህገ መንግስት ሲወጣ እሱ እንደ አዲስ በህግ መሰረት አንድ ወጥ የሆነ የአገሪቱ የመከላከያ ኃይል ይኖራል የሚል ነው። ይሄ በአሰራር ደረጃ ይህን ያህል አስቸጋሪ አይደለም። ከአሁን በፊት የነበረው ጥያቄ ሁለቱም ኃይሎች አይኖሩም፣ አንድ ፕሬዚዳንት ካለ አንድ ሀገር ውስጥ እንዴት ሁለት የመከላከያ ተዋጊ ኃይሎች ይኖራሉ የሚል ነበረ። ግን በብዙ ሀገሮች በሽግግር ስርዓት ውስጥ ያሳለፉ ሀገሮች ይሄ የነበረ ነው። ይልቁንስ በችኮላ ለማቀላቀል መሞከር የሌለ ከፍተኛ የሆነ ሸክም በሽግግሩ ላይ ማምጣት ነው። ከነጭራሽ ነው የሽግግር ስራ ላይሆን ይችላል። የቋሚ ህገ መንግስታዊ መንግስት ስራ ሊሆን የሚገባው ነገር በሽግግር እንዲወሰን የማድረግ ነገር ሊኖር ስለሚችል ይሄ ላይ ጠቅለል ያለ ስምምነት ያለ ይመስላል። አሁንም በፕሬዚደንት ሳልቫኪር በኩል ተቃውሞ አለ። ይሄ በሁለት ምክንያት ነው። አንደኛው ያለመተማመኑ ሁኔታ ይፈጥራል የሚል አንድ ጦር ሰራዊት ነው ሊኖር የሚገባው የሚል፣ በሁለተኛ ደረጃ የፕሬዚደንቱን ስልጣን ይቀንሳል። ኮማንደር ኢንቺፍ ሆኖ የበላይ አዛዥ ሆኖ እያሉ በዚህ መልኩ መሄድ የለበትም የሚል፣ እንዲሁ በሶስተኛ ደረጃ አሁን የሚያነሱት ሬጅስትሪ ወይም ምዝገባ የሪክ ማቻር ወታደሮች የተመዘገቡ ስላልሆኑ ከአሁን በፊት ማአት ሚሊሻም ሊኖር ስለሚችሉ ማቀላቀል ተገቢ አይደለም የሚል ጠቅለል የሆነ አስተያየት አለ በዚህ የተመለከተ። ሌሎች ኢሹዎችም ላይ እንደዚሁ ልዩነቶች አሉ። ግን እነዚህ አስቸጋሪ ሆነው ለሁሉም ልዩነት የሚፈጥሩ አይደለም የሚል ግምት ነው ያለኝ።
ስምምነቱ ይፈረም እንኳን ተግባራዊ ለማድረግ ችግሮች ይገጥሙታል ብዬ ፈራለሁ፣ ሰጋለሁ ብለው ነበር።
በተለይ በመንግስት በኩል የኢጋድን የመስማማያ ሰነድ ላይ ከፍተኛ ተቃውሞ እንዲነሳ በማስተባበር ላይ የነበረና እንቅስቃሴው አሁንም እንደቀጠለ ስለሆነ ያለው ስምምነት ይዞ ሄዶ እንደገና የስምምነት ተቀበሉ ለማለት ይቸገር ይሆናል የሚል ትልቅ ስጋት አለኝ በእኔ በኩል። እና የአፈጻጸም የመተግበር ስጋት ነው በመተግበር ላይ የሚያጋጥሙ ችግሮች ናቸው። በአጠቃላይ ግን ሲታይ ስምምነት ከማይኖር ይልቅ ስምምነት ቢኖር የተሻለ እርምጃ ነው። ስምምነት ኖሮ ወደ አፈጻጸም ሲገባ ያሉትን ችግሮች የአፈጻጸም ችግሮች ለመፍታት ደግሞ የሚደረጉ ጥረቶች የተሻሉ እድሎች ይሰጣሉ፣ ለዓለም አቀፉ ማህበረሰብም፣ ለአካባቢው፣ ለኢጋድም፣ ለአፍሪካ ህብረትም የተሻለ እድል ይሰጣሉ የሚል ግምት ነው።
ዶክተር ማህሪ ታደለማሩ በኢጋድና በአፍሪካ ህብረት የጸጥታ ጉዳዮች ተንታኝ፣ በጣም አመሰግናለሁ ስለ ጊዜዎት።
እጅግ በጣም አመሰግናለሁ እስክንድር።
የአርብ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አድማጮች አብራችሁ እንድትቆዩ በድጋሚ እንጋብዛለን። አፍሪካ በጋዜጦች ቀጣዩና በአዳነች ፍሳይ የተዘጋጀ የሚቀርበው ሳምንታዊ መደበኛ ፕሮግራም ነው።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የዝናብ እጥረትና የጎርፍ መጥለቅለቅ በአንዳንድ የአፍሪካ ክፍሎች ጉዳት ማድረሳቸው ታወቀ፣ በአፍሪካ ለአንድ ዓመት ያህል የፖሊዮ በሽታ አለመታየቱ ተበሰረ፣ ሀብታሟ የአፍሪካ ሀገር ቦትስዋና መሆኗ ተገለጸ የሚሉት ርዕሶች ነው በዛሬው ፕሮግራማችን የምንመለከተው። ሪሊቭ ዌብ የተባለው የተባበሩት መንግስታት ድርጅት ድረገጽ ኢትዮጵያ ውስጥ በክረምት ወራት በአንዳንድ የሰሜን ምስራቅ ኢትዮጵያ የተከሰተው የዝናብ እጥረት የቁም ከብቶች ሞትን እንዳስከተለ ጠቁሟል። ዝናብ በመዘግየቱና በአጠቃላይም በቂ ዝናብ ባለመገኘቱ በሰሜን ኢትዮጵያ፣ በደቡባዊ ኤርትራና በምስራቅ ሱዳን የድርቅ ሁኔታ እንዳስከተለ የተባበሩት መንግስታት ድርጅት ድረገጽ ጠቅሷል። በኢትዮጵያ በኤርትራና በሱዳን ድንበሮች ዝናብ እየጨመረ እንደሚሄድ ስለሚጠበቅ ሁኔታዎች ሊሻሻሉ እንደሚችሉ ድረገጹ ዘግቧል። ካለፉት 2 ሳምንታት ወዲህ የዝናቡ ሁኔታ እየተሻሻለ ቢሆንም ዝናቡ እጅግ ዘግይቶ በመምጣቱ በኢትዮጵያ ሰሜናዊ ማዕከልና በምስራቃዊ ክፍሎች የቁም ከብት ሞትን አስከትሏል። በቶጎ፣ በጋራና ቤኒን ደቡባዊ ክፍሎችም በዝናብ እጥረት ምክንያት በሰብሎች ላይ ጉዳት መድረሱን፣ በምዕራብና በሰሜን ማዕከላዊ ናይጄሪያም እንደዚሁ የድርቅ ሁኔታ ማስከተሉን ሪሊቭ ዌብ ድረገጽ አውስቷል። በሌላ በኩል ደግሞ በዋጋዱጉና በአንዳንድ የቡርኪና ፋሶ ክፍላተ ሀገር፣ በማሊ ቲምቡክቱ፣ በሰሜን ምስራቅ ናይጄሪያ በሚገኘው የወበይ ክፍለ ሀገር ከፍተኛ ዝናብ ባስከተለው የጎርፍ መጥለቅለቅ ምክንያት ሞት ማስከተሉ እንዳልቀረ፣ በዳርፉር ሱዳንም የጎርፍ መጥለቅለቅ እንደተከሰተ የተባበሩት መንግስታት ድርጅት ሪሊቭ ዌብ ድረገጽ ዘግቧል። የፖሊዮ ማለት የህፃናት ልምሻ በሽታ በአንድ ዓመት ውስጥ በማናቸውም የአፍሪካ ሀገሮች አለመታየቱ ትልቁ ስኬት እንደሆነ ኒውዮርክ ታይምስ ጋዜጣ ድረገጽ ዘግቧል። ከቅርብ ዓመታት ወዲህ ፖሊዮ ወደ መጥፋት የተጠጋ ይመስልና በተለይም ናይጄሪያ ውስጥ ተመልሶ ሲስፋፋ ቆይቷል። ባለሥልጣኖች ታዲያ ይህን ችግር ለመፍታት የፖሊዮ ክትባትንና ክትትልን በሚመለከት አዲስ ዘዴ ቀየሱ። ያልተከተቡትን ህፃናት ፈልጎ ለማግኘት በብዙ ሺህ የሚቆጠሩ ሰዎችን አሰማሩ። በአገር አቀፍ ደረጃ የእምነት መሪዎችንና የአካባቢ ኃላፊዎችን ድጋፍ ለማግኘት በሽታው የደረሰበት ሁኔታንም ለመከታተል የሚያስችሉ ማዕከሎችን መሰረቱ። ውጤቱ ታዲያ ግሩም ሆነ ሲል ኒውዮርክ ታይምስ ጋዜጣ ድረገጽ አስገንዝቧል። በአፍሪካ የመጨረሻው የህፃናት ልምሻ በሽታ የታየው አምና ነሐሴ ወር ላይ ሲሆን በሶማሊያ ነበር የተከሰተው። ከአፍሪቃ ሀገራት ፖሊዮ የማይለያት ናይጄሪያ ነበረች። ይሁንና ናይጄሪያ ውስጥ ፖሊዮ የታየው ባለፈው ዓመት ሐምሌ ወር ላይ ነበር። አፍሪቃ እስካሁን ባለው ጊዜ ለአንድ ዓመት ያህል ከፖሊዮ ነጻ ሆና አታውቅም። ይህ ትልቅ ስኬት ነው። ይሁንና አሁንም በቋፍ ላይ ያለ ነገር ነው። ያልደረስንበትና ያልታየ የፖሊዮ በሽተኛ ይኖር ይሆን የሚለው ሐሳብ በአእምሮ መመላለሱ አልቀረም ሲሉ ዶክተር ሐሚድ ጃፋር መናገራቸውን ድረገጹ ጠቁሟል። ዶክተር ጃፋር በዓለም የጤና ድርጅት ፖሊዮን የማጥፋት ጥረት ስራ አስኪያጅ ናቸው። እንደ አውሮፓ አቆጣጠር በ1988 ዓ.ም ፖሊዮን ከምድረ ገጽ የማጥፋት ጥረት ሲጀመር በዓለም ዙሪያ በየዓመቱ ከ350 ሺህ በላይ የሚሆኑ ሕፃናት ሽባ ይሆኑ ነበር። ባለፈው ዓመት ግን በበሽታው ሽባ የሆኑት 359 መሆናቸውን ድረገጹ ላይ የወጣው ዘገባ ጠቅሷል። ከ14 ዓመታት ወዲህ በየዓመቱ የሚታየው የፖሊዮ በሽተኞች ቁጥር ከ2000 ያነሰ ነበር። በሽታውን ለማጥፋት የሚደረገው ጥረትም በዓመት 1 ቢሊዮን ዶላር ይፈጃል። ችግሩ ግን የሕፃናት ልምሻ በሽታ ድንበር አልባ በመሆኑ ብዙዎቹን ማሳሰቡ አልቀረም። በያዝነው ዓመት 34 የፖሊዮ በሽተኞች በፓኪስታን ወይም በአፍጋኒስታን ታይተዋል። ከዓለም ፖሊዮ አልጠፋ ያላቸው የመጨረሻዎቹ ሀገሮች እንደሆኑ የኒውዮርክ ታይምስ ድረገጽ ጠቅሷል። ያም ሆነ ግን በርካታ የሳይንስ ጠበብት ዓለም በፖሊዮ በሽታ ላይ ድል የሚያገኝበት ጊዜ ሩቅ አይደለም የሚል እምነት እንዳላቸው ኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ አስገንዝቧል። ሌጋቱም የተባለው ተቋም ከኢኮኖሚ ይዞታ እስከ ትምህርትና ጤና መመዘኛ 38 የአፍሪካ ሀገሮችን መሰረት በማድረግ ባቀረበው የሀብት ፍረጃ በደቡባዊ አፍሪካ የምትገኘው የአልማዝ ሀብት ያላት ቦትስዋና ብልጫ ማግኘቷን የሲኤንኤን ድረገጽ ዘግቧል። በአጠቃላይ ሀገራዊ ምርትና ገቢም ከሌሎቹ ጋር ሲነጻጸር ከፍ ያለ መሆኑን፣ በአስተዳደር በትምህርትና በግለሰብ ነጻነትም የተሻለች ተደርጋ እንደምትታይ ዘገባው ጠቁሟል። ቦትስዋና ከአጠቃላዩ ዓመታዊ ገቢዋ 8% ለትምህርት መድባለች። የዓለም ባንክ እንደሚለው ይህ መጠን በዓለም ደረጃ እንደየአቅማቸው ለትምህርት ብዙ ገንዘብ ከሚመድቡት ሀገሮች አንዷ ያደርጋታል። ቦትስዋና ለሶስት ዓመታት በተከታታይ የአንደኝነቱን ቦታ መያዟን የሲኤንኤን ዘገባ ጠቅሷል። ዝቅተኛውን ቦታ የያዘችው የማዕከላዊ አፍሪካ ሪፑብሊክ ናት። የሀገሪቱ ዓመታዊ ነፍስ ወከፍ ገቢ $584 ሲሆን እንደ አውሮፓ አቆጣጠር ከ2012 ዓ.ም ማብቂያ ገደማ አንስቶ ግጭት ሲባባስባት ቆይቷል። የብልጽግና መለኪያ አሃዝ እንደሚያመለክተው ከመላው ሕዝብ ለንጽህና ጥበቃ ተደራሽነት ያለው 21.5% ብቻ ነው። ስለ አፍሪካ ሀገሮች የብልጽግና ደረጃ የሚዘረዝረው ዘገባ እንደሚለው በመላ አህጉሪቱ 41% የሚሆኑ ሴቶች የሥራ ዕድል አላገኙም። ሥራ አጥ ወንዶች ግን 23% ናቸው። ካለፉት 3 ዓመታት ወዲህ በጉልህ ሊታይ የሚችል መሻሻል ካሳዩት መካከል የምስራቅ አፍሪካ ሀገሮች ይገኙባቸዋል። ኬንያና ሞዛምቢክ በ10ሩ የበለጸጉ ሀገሮች ውስጥ ባይካተቱም በሶስት ዓመታት ውስጥ በአራት ደረጃ ከፍ ማለታቸውን ሌጋቱም የተባለው ተቋም ያወጣው ዘገባ ያወሳል። አቻምና ናይሮቢ በሚገኘው ዌስትጌት የገበያ አዳራሽ ወረራና ግድያ ከተፈጸመ ወዲህ ግን ኬንያ ከጸጥታና ከደህንነት አንጻር ከ38 ሀገሮች 32ኛ ሆናለች። ታንዛኒያ ደግሞ በሶስት ዓመታት ውስጥ ከ11ኛ ወደ 19ኛ ወርዳለች። የታንዛኒያ የትምህርት ስርዓት በኦፊሴላዊ ዘርፎች ለመሰማራት የሚያስችላቸው ክህሎት ያላቸው ተማሪዎችን እያስመረቀ አይደለም ይላል የአፍሪካ ሀገሮች ብልጽግናን በሚመለከት የወጣው ዘገባ። በሶስት ዓመታት ውስጥ ከሁሉም ቁልቁል የወረደችው ግን ማላዊ እንደሆነች ጥናቱ አመልክቷል። በአጠቃላይ ሲታይ በሶስት ዓመታት ውስጥ የአፍሪካ እድገት እየጨመረ ሄዷል። ሆኖም የአፍሪካ ሀገሮች እያደጉ ሲሄዱ መንግስታትን የሚያሳስበው አብይ ነጥብ አብዛኛው ሕዝብ የእድገቱ ተቋዳሽ ሊሆን የሚችልበትና ለዘላቂ ብልጽግና የሚኖረው አስተዋጽኦን የሚመለከት መሆኑን የብልጽግናው አሃዝ ፕሮግራም ስራ አስኪያጅ ናታን የምስተር መናገራቸውን ሲኤንኤን ላይ የወጣው ጽሑፍ አውስቷል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
በመጨረሻም ሳምንታዊው እሰጥ አገባ። ክርክር የዜጎች የነጻነት መብት ምንነትና አያያዝ በኢትዮጵያ በጭብጡ ዙሪያ የሁለት ወገን ተከራካሪዎቹ የመጀመሪያው የክርክሩ ተሳታፊ አቶ ተመስገን ዘውዴ እንደ አውሮፓውያን ዘመን አቆጣጠር ከ1997 ዓ ም እስከ 2002 ዓ ም ድረስ ተቃዋሚውን በመወከል የፓርላማ አባል የነበሩና ተቃዋሚው አንድነት ለዲሞክራሲ እና ለፍትህ በብሔራዊ ምርጫ ቦርድ ውሳኔ ህልውናውን እስካጣበት ጊዜ ድረስ የብሔራዊ ምክር ቤት አባል የነበሩ፣ ሁለተኛው የክርክሩ ተሳታፊ በምስራቅ ዩናይትድ ስቴትሷ የፔንሲልቬንያ ክፍለ ግዛት ፊላዴልፊያ ከተማ ነዋሪ የሆኑት አቶ ጸጋዬ አረፈ በዓለም አቀፍ ግጭቶች አፈታት የጥናት መስክ የሰለጠኑ በአሁኑ ወቅት በግሉ ኢንዱስትሪ የተሰማሩ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ተከታታይ ክፍሎች ያሉትን የዚህን ክርክር የመጀመሪያ ክፍል ይዞ ቀርቧል።
አቶ ተመስገን ዘውዴ፣ የዛሬው ክርክራችን ትኩረት ድህረ 2007 ምርጫ፣ ድህረ ፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት፣ በርከት ያሉ ርዕሶችን በተከታታይ እንመለከታለን። አቶ ተመስገን፣ ነጻነት ፈተና ላይ በወደቀበት ተስፋ ላለመቁረጥ በቂ ምክንያት አለ የሚል መንፈስ የተላበሰ አንድ ጽሑፍ ጽፈዋል። እስኪ ነጻነትን ራሱን ጽንሰ ሐሳቡን እናንተ ከምትረዱበት በመመልከት እንጀምር። ምንድን ነው ነጻነት? የሰው ልጅ ነጻነት ስንል አቶ ተመስገን አርሶን ላስቀድም።
አመሰግናለሁ አሉላ። ነጻነት የምንለው በተፈጥሮ ያገኘ ነው። የማሰብ ነጻነት፣ የመናገር ነጻነት፣ እነዚህ በህገ መንግስት ደግሞ የምናገኛቸው ነጻነቶች ሀሳባችን የመግለጽ፣ የመደራጀት፣ የመዘዋወር፣ ከህግ እውቅና ውጪ ያለመፈተሽ፣ በህግ ጥላ ስር መተዳደር ነጻነት ብለን ስንል እነዚህን ነው የምንለው።
መልካም። አቶ ጸጋዬ ለእርሶም ተመሳሳይ እድል ልስጥ። የምትስማሙበት ትርጉም ወይ የተለየ ሀሳብም ካለ ለእርሶስ የሰው ልጆች ነጻነት ምንድን ነው? እንዴት ይተረጎማል በቀለለ ቋንቋ?
እሳቸው ካሉት የተለየ ሀሳብ አይኖረኝም። በአጠቃላይ ነጻነት ስንል ስለ ዜግነት ነጻነት ወይም ደግሞ ስለ ህዝብ ነጻነት ከሆነ ያው ሰዎች ከፈጣሪ የተቀበሉትን ህይወት እዚህ ዓለም ላይ በሚያቆዩበት እና እዚህ ቆይታ አድርገው ወደ ሌላው እስከሚያዘግሙበት ድረስ ያለውን ጊዜ በተቻለ መጠን ያለምንም ተጽዕኖ እና ብዙ ወደ ኋላ የሚጎትቷቸው ነገሮች ሳይኖሩ ወደፊት ለመራመድ የሚያስችላቸው እና የተሟላ ህይወት እንዲኖራቸው የሚያስችል ሁኔታ ካለ ነጻነት አለ ማለት እንችላለን።
መልካም። ዝርዝሮቹ ብዙ ፈርጀ ብዙ ገጾችን ቢኖሩት የተባበሩት መንግስታትን ድንጋጌ ጨምሮ የሰው ልጆች ሰብአዊ የሚባለው መብት በአጭሩ አሁን በገለጻችሁት መልኩ የሚተረጎም ነው። በተግባር በተጨባጭ ያሉ ሁኔታዎችን እናዛምድና በኢትዮጵያ እንዲኖር የሚፈለገውና ምናልባትም አለ በሚለው ላይ የተለያየ እይታ ካላችሁ እንመለከታለን። ቀደም ብዬን እንደ ጠቀስኩት አቶ ተመስገን፣ ነጻነት አደጋ ላይ በወደቀበት ወይም የዜጎች ነጻነት ጉዳይ ችግር በገጠመው አደጋ በገጠመው ጊዜ ተስፋ መቁረጥ ግን የለም ይላሉ። እስኪ በመሰረታዊነት በዚህ ጽሑፎ ለመግለጽ የሞከሩትን ከኢትዮጵያ ተጨባጭ ሁኔታ ጋር አዛምደው ያንሱልኝ።
አዎ፣ እንግዲህ ይሄ ገዢ ፓርቲ ኢትዮጵያ ውስጥ ከዛሬ 25 ዓመት በፊት ስልጣን ከያዘበት ጊዜ ጀምሮ እነዚህ ተፈጥሯዊ እና ህገ መንግስታዊ መብቶቻችን በተለይ በዚህ በተቃዋሚ ፖለቲካ ጎራ በተሰለፍን ድርጅቶች ውስጥ ከፍተኛ ችግር ተፈጥሮብናል። ሀሳባችን በነጻ መግለጽ አልቻልንም። መደራጀት በነጻነት መደራጀት አልቻልንም። ሰብአዊ መብቶቻችን ተጥሰዋል። አብዛኛዎቹ የሰላም ታጋዮች ዛሬ በእስር ቤት ውስጥ ነው የሚገኙት። ሌሎቹ ደግሞ ተሰደው በሰው ሀገር ነው የሚኖሩት። መጻፍ አይቻልም። መጻፍ የሚቻለው ገዢው ፓርቲ ማንበብ የሚፈልገውን ነው። መናገር የሚቻለው ገዢው ፓርቲ ማድመጥ የሚፈልገውን ነው። ከምንፈልገው ጋራ ለመደራጀት ሰቆቃ ውስጥ ወድቀናል። የምንፈልገውን ለማምለክም ችግር አለ እና እነዚህ ሁሉ በቅድም አቶ አሉላ እንደገለጽከው በዩኒቨርሳል ዲክሌሬሽን ኦፍ ሂውማን ራይትስ የተረጋገጡ መብቶች፣ ከዛሬ 50-60 ዓመት በፊት የተረጋገጡ መብቶች በዚህ ገዢ ፓርቲ ጭቆና ምክንያት በሀገራችን ይሄንን እውን ማድረግ አልቻልንም። ጽሁፉንም የጻፍኩት በዚህ ምክንያት ነው። ላለፉት 10 ዓመታትም እኔና በእኔ ጓደኞች እና ደጋፊዎች፣ ሌሎችም ሰላማዊ ታጋዮች እነዚህ መብቶች በመጣሳቸው፣ እነዚህ መብቶች ባለመኖራቸው፣ ገዢው ፓርቲ በሚፈልገው መንገድ ብቻ ሁኔታዎች እንዲሄዱ በማድረጉ ለጊዜው ትግላችን ያጨናገፈ ቢመስለው፣ ድርጅታችን ቢያፈርስም፣ ታጋዮቻችን ቢያስርም ቢገልም፣ በሰላማዊ ትግል ውስጥ ተጠናክሮ ይቀጥላል ብያልኩት ለዛ ነው።
መልካም። አቶ ጸጋይ ወደ እርሶ ልመጣ ነው። ቅድም የተስማማችሁባቸው በተባበሩት መንግስታት የሰብአዊ መብት ድንጋጌዎች ሳይቀር የተከበሩ ሰዎች ፍጡራን በመሆናቸው ብቻ አላቸው ወይም ሊኖራቸው ይገባል የሚባሉ መብቶች ኢትዮጵያ ውስጥ አልተከበሩም እያሉ ነው። አቶ ተመስገን እነኚህ መብቶቻችን ተገፈዋል፣ መንግስት ወይም ገዢው ፓርቲ ከሚፈልገው ውጪ እንድናስብና ሀሳባችን እንድንገልጽ እንኳን አይፈቀድም እያሉ ነው። እርሶስ እንዴት ይገመግሙታል በኢትዮጵያ ያለውን የዛሬ የዜጎች ሰብአዊ መብት ይዞታ?
አዎ፣ አቶ ተመስገን እንግዲህ ካላቸው የህይወት ልምድ በመነሳት የሰጡት አስተያየት አለ። ጠቅለል ባለ መልኩ ሲያስቀምጡት እንግዲህ ያው መንግስት እነዚህን ነጻነቶች አልሰጠም፣ መጻፍም አይቻልም፣ ወይም ደግሞ ገዢው ፓርቲ የሚፈልጋቸውን ነገሮች ብቻ ነው መጻፍ የሚቻለው በሚልም ደረጃ የተቀመጡ አሉ። ስለ አንዳንድ የፖለቲካ ማህበራትም መፈራረስንም በሚመለከት የተሰጡ በጣም አስፈላጊ የሆኑ አስተያየቶች አሉ። እንግዲህ ወደ ዝርዝሩ ስንገባ የአመለካከት ጉዳይ ይኖራል። በእርግጥ እኔ እንደማውቀውና እንደምከታተለው ከሆነ ኢትዮጵያ ውስጥ ብዙ ነገር ይጻፋል። ሁሉም የጻፈ ሰው መቼም ታሰረ ማለት አንችልም። ምክንያቱም አንዳንድ ጊዜ እንደውም ስቅጥጥ በሚያደርግ ደረጃ መንግስትን ሙልጭ አድርገው እየሰደቡ እዛው የሚገኙ ሰዎች አሉ። እንግዲህ ያ ማለት መሆን ያለበት ነገር ነው። እኔ እንደዛ አይነት ነገር በመቻሉ በጣም ደስተኛ ነኝ። ከዛ በተረፈ ደግሞ መንግስት ከጊዜ ወደ ጊዜ እኔ ያወጣሁትን የፕሬስ ህግ ወይም ደግሞ በአጠቃላይ ሀገሪቱን ለማስተዳደር በፓርላማው ካጸደቅነው አንጻር እነዚህን ነገሮች የተላለፉ ግለሰቦች ወይም ድርጅቶች አሉ በሚል የተወሰኑ ልሳኖች ሲዘጉ አይተናል። የተወሰኑ ሰዎች እስር ቤት ሲገቡ አይተናል። እና ይሄ በሚሆንበት ጊዜ እንግዲህ ጠቅላላ መናገር ይቻላል። ለምሳሌ እንደዚህ ነው ታስሯል እከሌ እንደዚህ እንደዚህ ልንል እንችላለን። ነገር ግን እያንዳንዱ ጉዳይ ደግሞ የየራሱ የሆነ አመጣጥ አለው፣ የየራሱ የሆነ ታሪክ አለው እና እነዛን ነገሮች በጣም ጥልቀት ባለው መልኩ የእያንዳንዱን ጉዳይ ካላየነው በስተቀር አስቸጋሪ ነው የሚሆነው ማለት ነው። እና ግን እኔ እንደሚገባኝ ከሆነ መንግስትን ነቅፎ ወይም ደግሞ መንግስትን ተችቶ መጻፍ ኢትዮጵያ ውስጥ አሁን እየተደረገ ያለ ነገር ነው። ብዙ እዛ የሚታተሙ ነገሮች እንደምናነበው ከሆነ ማለቴ ነው።
መልካም። የሚጻፉ ነገሮች መኖራቸውን ገልጠዋል አቶ ጸጋይ። በጨረፍታም የገለጹት ነገር አለ። በተመሳሳይ ደግሞ በጻፉ ሀሳባቸውን በገለጹ ብቻ ዛሬ እስር ላይ መገኘታቸው የተረጋገጠ ዓለም አቀፍ የሰብአዊ መብት ተቋማትም ሆኑ የጋዜጠኞች መብት ተከራካሪ ቡድኖች የዘገቡላቸው ቅርብ ጊዜ እስከተለቀቁት የዞን 9 ወጣት ዘጋቢዎች ድረስ እነ ተመስገን ደሳለኝ፣ እስክንድር ነጋ፣ ሌሎችም በእስር ላይ የሚገኙ በርካታ ጋዜጠኞች መኖራቸው ይታወቃል። በጻፉት ብቻ ለእስር መብቃታቸው ነው የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ዓመታዊ የሰብአዊ መብቶች አያያዝ መግለጫ ጭምር የገለጸው። ሰዎች በጻፉት ወይም ያመኑትን በመግለጻቸው አይታሰሩም አይጠየቁም የሚለው ጥያቄ ውስጥ የሚገባ አይመስሎትም?
ጥሩ አብራርተኸዋል። እኔ ሰዎች አልታሰሩም ወይም አይታሰሩም አይደለም ያልኩት። ነገር ግን ይጻፋል። ብዙ ሰዎች ብዙ የጻፉ ሰዎች ሳይታሰሩ አስተውለናል። የጻፉ ሰዎች ደግሞ የታሰሩ አሉ። በሚታሰሩበት ሰዓት ከውጭ ያሉ መንግስታትም ሆነ የሰብአዊ መብት ተከራካሪዎች በጣም ጥሩ ዝና ያላቸው፣ ለህዝቦች በጣም ተቆርቋሪ የሆኑ፣ ከዚህ በፊትም ጥሩ የሆነ አሰራር የሚሰሩ ድርጅቶች አሉ በዓለም አቀፍ ደረጃ እና እነሱ ከቀረበላቸው መረጃ በመነሳት የሚሰጧቸው ደግሞ አስተያየቶች አሉ። እኔ ጠቀስ አድርጌ ያለፍኩት የነበረው ግን ምንድን ነው መንግስት ደግሞ ሀገሪቱን ባለው ስልጣንና ኃላፊነት መሰረት ማለት ነው፣ ባለው አካሄድ ማለት ነው፣ ጥሩም ሊሆን ይችላል ወይም ጥሩም ላይሆን ይችላል፣ ነገር ግን የተወሰነ የህዝብ አስተዳደር ስርዓት አለ። ያንን ተከትሎ የወጡ ህጎች አሉ። በየጊዜው ደግሞ አንዳንድ ወቅታዊ ሁኔታን የሚመልሱ ደግሞ የፕሬስ ህግ ሊሆን ይችላል፣ ሌላም ህጎች ሊኖሩ ይችላሉ። እነዚያ በሚወጡበት ሰዓት መንግስት ምንድን ነው እያለ ያለው፣ እኔ ሰዎች ስለ ጻፉ ብቻ አላሰርኩም፣ ነገር ግን የሀገሪቱን ህልውና በሚያሰጋ ሁኔታ ላይ አደጋ ላይ ሊጥል በሚችል ሁኔታ ተላልፈዋል የምላቸውን ሰዎች ነው ያሰርኩት ብሎ ነው እንግዲህ መግለጫ የሚሰጠው። እና ሁለቱንም መንገድ ማየት አለብን ለማለት ፈልጌ።
መንግስት ኃይል ነውና የሚያስተዳድር አካል ነውና የመንግስትን መግለጫ እንዳለ መቀበል ይቻላል። በዚህ ምክንያት ብቻ ነው እንጂ ሀሳባቸውን በመግለጣቸው አይደለም የሚለውም የመንግስትን ሀሳብ እንዳለ መውሰድ ይቻላል።
ክርክሩ ይቀጥላል። አሉላና እንግዶቹ አሉላ ካነሳው ጥያቄና በሌሎች አበይት ጭብጦች ዙሪያ ከተካሄደው ክርክር ጋር በቀጣዩ ፕሮግራም ይመለሳሉ። ለአሁኑ አቶ ተመስገን ዘውዴንና አቶ ጸጋዬ አረፈን ለተሳትፏቸው እናመሰግናለን።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ናቸው። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ያስተናገድናችሁ ሰለሞን ክፍሌና
ቆንጂት ታዬ ነን። በእኛ በኩል ሰላም፣ ደህና ደሩ። በትግርኛ የሚቀርበው ዝግጅት ይቀጥላል። The Voice of America.